ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንደምን እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ ሰኔ 17 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። ሀገራችን ኢትዮጵያ በከፍተኛ ደረጃ ህዝብን በሚንቁ ዘረኞች በመገዛት ላይ ነች። ወያኔ እድሜውን በሙሉ በድራማ የታጀበ ነው። ያሁኑ ባሰ። የድራማው ተሳታፊዎች ያለ ሀፍረት አልባሳትንም ይቀያይራሉ። የጠረት ነጠቁ ሹም የመፈንቅለ መንግስት ጋዜጣዊ መግለጫ ይመለከቷል። ለመጀመሪያ ጊዜ አንድም የመንግስት አካል በሌለበት ቦታ የመንግስት ግልበጣ ሙከራ ተደረገ ተብሏል። በኦጋዴን ልዩ ኃይል የተባለው ህዝብን ሲፈጅና ሲያፈናቅል የፌዴራል ጦር እንዳይገባ ህገ መንግስቱ ህጋዊያኔ ይሰራል ተብሎ ታግዶ በትግራይ የተደበቁትን ወንጀለኞች ለመያዝ ጣልቃ ያልገባ የኦነግ አሸባሪዎች ባንክ ሲዘርፉና ህዝብ ሲያፈናቅሉ ድጋፍ ሲሰጥ የነበረው የፌዴራል ጦር ለአማራው ሲሆን ጭንቻውን አፈርጥሞ ባህር ዳር ገብቷል። ህዝብ ከመቼውም ጊዜ በላይ ህብረቱን አጠናክሮ የኦህዴድ ኢህአዴግን ዘረኛ አገዛዝ ለማስወገድ ቆርጦ መነሳት አለበት። ብጥብጥ የዘራ ብጥብጥን ያመርታል በሚል ርዕስ የቀረበውን የሰኞ ሰኔ 17 ቀን ሀተታ እናሰማለን። በመስከትልም አሸጋጋሚ ኮሎኔሎች አደናጋሪሹን ውሉን የሳቱ ዜጎች በሚል ርዕስ ባለፈው ዓመት አስተላልፈነው የነበረውን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በቅዳሜ ዕለት በባህር ዳር የነበረውን ጥቃት አስተባብረዋል የተባሉት ጀነራል አሳምነው ጽጌ በባህር ዳር ከተማ አቅራቢያ በሚገኘው ዛንዘልማ በሚባለው ቀበሌ በወታደሮች የተገደሉ መሆናቸውን ያገዛዙ ሚዲያ ኢቲቪ ገልጿል። ዜናው ያቀረበው ተቋም ጀነራሉ መቼና በምን አይነት ሁኔታ እንደተገደሉ በዝርዝር አለማቅረቡ ለተለያዩ መላምቶች በር የከፈተ ሲሆን ብዙዎቹ ጀነራሉ የተገደሉት በዚያን ቀን መሆኑንና እስካሁን ሳይነገር የቆየው የህዝብን የስሜት ሁኔታ ለመለካት ተብሎ ነው ይላሉ። ከዚህ በተጨማሪም በቅዳሜው ጥቃት ቆስለው በህክምና ላይ የነበሩት የአማራ አካባቢ ጠቅላይ አቃቤ ህግ አቶ ምግባሩ ከበደ መሞታቸውና እንዲሁም የሰዓረ መኮንን የቀብር ስነ ስርዓት በትግራይ እንደሚደረግ ተነግሯል። አዲሱ ሹም በመግለጫው ቆስሎ ተይዟል ብሎት የነበረው የነሰዓረ ገዳይም ሰዎችን ከገደለ በኋላ በዚያኑ ሰዓት ራሱን በራሱ ማጥፋቱን ያገዛዙ ሚዲያ ይፋ አድርጓል። ከዚህ በተጨማሪ ከቅዳሜ ጀምሮ በባህር ዳር በመቶ የሚቆጠሩ ዜጎች በወታደሮች እንደተገደሉ እየተነገረ ነው። ቅዳሜ ዕለት በባህር ዳርና በአዲስ አበባ የደረሱት ሁኔታዎችን አስመልክቶ እየወጡ ያሉ መረጃዎች ስለ ሁኔታው ለዜጎች ሰፋ ያለ ግንዛቤ እየሰጡ ነው። ብርጋዴር ጀነራል አሳምነው ጽጌ አማራው እየደረሰበት ካለው ጥቃት ራሱን ለመከላከል በወታደራዊ ትምህርት መሰልጠንና መታጠቅ እንዳለበት አምነው በርካታ የአካባቢው የጸጥታ ኃይል መመልመላቸው ማሰልጠናቸውና ማስታጠቃቸው ይታወቃል። ባለፈው ሳምንት ውስጥም ቁጥራቸው ከፍተኛ የሆነ በወታደራዊ ሙያ የሰለጠኑ ዜጎችን ማስመረቃቸው በዜና ተቋሞች መሰራጨቱ የሚታወቅ ነው። ቀደም ብሎ ጀምሮ በአማራው አካባቢ የዜጎች በወታደራዊ ሙያ መሰልጠንና መታጠቅ ያሰጋቸው አዲሱ ሹምና የወያኔ ባለስልጣኖች እንዲሁም የባዕዴን አዴፓና የክልል አስተዳዳሪዎች ያሳመነው ጽጌን የሰራዊት ማደራጀት ተግባር ለማስቆም የተሰባሰበውን ለመበተንና እንዲሁም ትጥቅ ለማስፈታት እቅድ አውጥተው እየተንቀሳቀሱ እንደነበር እየተነገረ ነው። በዚህ ምክንያት በጀነራሉና በባለስልጣኖች በኩል የከረረ ልዩነት ተፈጥሮ ሲያጨቃጭቅ እንደነበር ውስጥ አዋቂ ምንጮች ተናግረዋል። ባለፈው ሳምንት ውስጥ በክልሉ ባለስልጣኖች አቀነባባሪነት በባህር ዳር ውስጥ የተደረገው ስብሰባ ለታቀደው እርምጃ ህዝባዊ ድጋፍ ለማስገኘት የታለመ ሲሆን ቀዳሚ ለትም የክልሉ አስተባባሪዎች የነበራቸው ስብሰባ የህዝባዊ ኃይሉን ወታደራዊ ስልጠናና የመሳሪያ ማስታጠቅ ለማስቆምና ትጥቅ ለማስፈታት ስለሚወሰደው እርምጃ ለመነጋገር እንደነበር ሮይተር የተባለው የዜና ተቋም ካገዛዙ ባለስልጣኖች ያገኘው መረጃ ዋቢ በማድረግ ዘግቦታል። ከነዚህ መረጃዎች በተጨማሪ በባህር ዳር ከተማ የግድያ ሙከራ ከተደረገ በኋላ በደቂቃዎች ውስጥ የመከላከያ ሰራዊት ባህር ዳር መግባቱም እቅዱ ቀደም ብሎ ተወጥኖ በተጠንቀቅ ላይ እንደነበር ይገልጻል ተብሏል። ቀዳሜ በባህር ዳር የተፈጸመው ጥቃት ያገዛዙን እቅድ በቅድሚያ ያወቁት አሳምነው ጽጌ ራሳቸውን ከሚመጣባቸው እስርና እንግልት ለመከላከል እንዲሁም ሲያካሂዱት የነበረው የማሰልጠንና የማደራጀት ተግባርም ህልውና አግኝቶ እንዲቀጥል የወሰዱት እርምጃ ነው የሚሉ በርካታ ናቸው። መፈንቅለ መንግስት ተደረገ የሚለው የአገዛዙ ጩኸትና እንዲሁም እርምጃ ወታጆችን እንደ ወንጀለኛ አድርጎ አገዛዙ ማቅረቡን በጽኑ የሚነቅፉ ዜጎች በባህር ዳር ጥቃቱን በወሰዱትና በነሳአረ ግድያ መካከል ግንኙነት እንዳለና የመፈንቅለ መንግስት ሙከራው አካል እንደሆነ የሚቀርበው መሰረት እንደሌለው እየገለጹ እርምጃዎች መከላከያውን ሙሉ በሙሉ ለመቆጣጠር በአዲሱ ሹም አባላት የተወሰደ ነው በማለት ያላቸውን ግምት ይሰጣሉ። በኦሮሚያ በትግራይና በሌሎች ክልሎች ሚሊሻና የክልል የጸጥታ ኃይሎች በገፍ እየሰለጠኑና ህዝብን በማፈን ተግባራት እንዲሰማሩ ሲፈቀድላቸው በአማራው ክልል ሚሊሻ ጦር አይደራጅ ማለት ፍትሃዊ አይደለም በማለት የሹሞቹን አገዛዝ የሚያወግዙ በርካታ ናቸው። ከቀዳሜ ጀምሮ በአገሪቱ ውስጥ የኢንተርኔት አገልግሎት የተቋረጠ መሆኑ ሲታወቅ በአዲስ አበባና በባህር ዳር የጸጥታ ኃይሎች በሰፊው ተበትነው ፍተሻና እርምጃ እየወሰዱ መሆናቸውም ታውቋል። ሰኞ ሰኔ 17 ቀን በባህር ዳር ከተማ አባይ ማዶ ተብሎ በሚታወቀው የከተማዋ ክልል ከፍተኛ የተኩስ ድምጽ ሲሰማ መዋሉ ነዋሪዎች ይናገራሉ። በቴፒ ከተማ የሚገኘው የሚዛን ቴፒ ዩኒቨርሲቲ የሳይንስ ፋኩልቲ የተዘጋ መሆኑ ተነገረ። ዩኒቨርሲቲውን ለመዝጋት ምክንያት የሆነው ባለፈው ሳምንት መጨረሻ በዩኒቨርሲቲው መምህራን ላይ በደረሰው ጥቃት መምህራኑ ስራ በማቆማቸው ምክንያት ነው ተብሏል። የዩኒቨርሲቲው መምህራን የመደፈርና የንብረት መዝረፍና ጥቃት በየጊዜው ባልታወቁ የታጠቁ ቡድኖች ሲፈጸምባቸው የቆዩ መሆናቸውንና በአካባቢው የሚገኙት የጸጥታ ኃይሎች ምንም አይነት ጥበቃና መከላከል እንዳላደረጉላቸው እየተናገሩ ይገኛሉ። በከተማዋ የሚገኙ የኢትዮጵያ ንግድ ባንክ፣ የኦሮሚያ ባንክና አዋሽ ባንኮች የዝርፊያ ሙከራ የተካሄደባቸው ከመሆኑም በላይ ባንኩን ከሚጠብቁ ዘበኞች ላይ የታጠቁት ቡድኖች መሳሪያ ዘርፈው የሄዱ መሆናቸውን የአካባቢው ባለስልጣኖች ለዜና ምንጮች ገልጸዋል። የቴፒ ከተማ በኮማንድ ፖስት አስተዳደር ስር የምትገኝ ስትሆን በታጣቂ ቡድኖች በዜጎች ላይ እየተካሄደ ያለውን ጥቃት ለመከላከል ያልቻለ መሆኑን ነዋሪዎች ይናገራሉ። በዳንጎቴ የሲሚንቶ ፋብሪካ የተቋቋመው ፒፒ የተባለው የሲሚንቶ ቀረጢት ፋብሪካ በውጭ ምንዛሬ እጥረት ምክንያት ስራ ለመጀመር ያልቻለ መሆኑን የኩባንያው ባለስልጣኖች ለዜና ተቋሞች ከሰጡት መግለጫ ለማወቅ ተችሏል። ከአዲስ አበባ 80 ኪሎ ሜትር ርቀት ላይ በሚገኘው በአዳ በርጋ ወረዳ በሚያዝያ 2010 ተሰርቶ ያለቀው ይህ የሲሚንቶ ከረጢት ፋብሪካ ምንም እንኳን ከተከፈተ አንድ አመት ቢያስቆጥርም የምርት ግብአቶች ከውጭ ሀገር ለማስመጣት የሚያስችል የውጭ ምንዛሬ ባለመኖሩ ስራ ሊጀምር ያልቻለ መሆኑን ኃላፊዎቹ ተናግረዋል። ጥሬ ዕቃ ከውጭ ለማስመጣት በየወሩ 1 ሚሊዮን ዶላር የሚያስፈልግ ሲሆን አገዛዙ ይህንን ለማቅረብ አልቻለም ተብሏል። በሱዳን ስልጣን ያዘው የወታደራዊ ግዚያዊ አስተዳደር ካውንስል ባለስልጣኖች እሁድ ሰኔ 16 ቀን በሰጡት መግለጫ በአዲሱ ሹም የቀረበውን የእርቅ ሐሳብ ውድቅ ያደረገው መሆኑ ታውቋል። ባለስልጣኖች የእርቁን ሐሳብ ውድቅ ያደረገበትን ምክንያት በትክክል ባይናገሩም የአፍሪካ ህብረት የእርቅ ሐሳብ እንደሚስማማቸው ገልጸዋል። መግለጫውን የሰጡት ወታደራዊ መሪዎች ከየትኛው ማገር የሚመጣ ግፊትና ተጽዕኖ እንደማይቀበሉ ቢገልጹም ከሳውዲና ከኤሚሬትስ በርካታ ገንዘብ ማግኘታቸውና የነዚህን ሀገሮች አቋም ተግባራዊ ያደረጉ መሆናቸው የተቃዋሚ ኃይሎች እየተናገሩ ይገኛሉ። የወታደራዊ ካውንስል ምክትል መሪና በአለመኔነት የሚታወቀው የአስቸኳይ የእርዳታ ኃይል የሚባለው ተቋም አዛዥ ቀዳሜ ሰኔ 15 ቀን በሰጠው መግለጫ ሳውዲንና የተባበሩት አረብ ኤሚሬትን አመስግኖ በየመን ውስጥ 30 ሺህ የሱዳን ወታደሮች ማስተማራታቸውን ገልጿል። ለለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
በጥብጥ የዘራ በጥብጥ ያመጣል። በገዛ ገሩ አምባገነንነትን ሊያሳፍን ቆርጦ የተነሳው ዘረኛሹም ለሱዳን ህዝብ የሽግግር መንግስት ተሟጋች መስሎ የነሱንም ትግል ያደናቀፍ ዘጥ ዘጥን ተያይዞታል። አገዛዙ ገና ከመነሻው ጸረ አማራና ዘረኛ ሆኖ በመገኘቱና ሀገራችንን በጽንፈኞች እያጽናቱ በመሆናቸው ይህ የዘሩት ብጥብጥ ዛሬ ሰላምን ሳይሆን ይብስ ጦርነትን አስፈልጋቸዋል። ነገሩ ተጀመረ እንጂ አላከተመም። የፈረደበትን አማራ ለማጥቃት የተጠነሰሰው ሴራና በጭቃሽሞች ላይ የምትንቅም ሙከራ ባልገመቱት ደረጃና ይዘት ገና የሚበጠብጣቸው መሆኑን ከወዲሁ መናገር የሚቻል ነው። ሹሞቹ ወያኔ ኦነግ ሁሉም በተለይ በአማራውና በኢትዮጵያ ላይ ተነስተዋል። የወያኔ ተጠሪዎችም ባገር ወዳዶች ላይ የከፈቱት ጸያፍ ዘመቻ የዚሁ አካል መሆኑ ምንም አያጠራጥርም። ጸረ አማራው አቋም ምክንያቱ ጸረ ኢትዮጵያነት ነው። በነ ወያኔና ባዕዳን ግምት ኢትዮጵያን ለማጥቃት አማራን ማደባየት ወሳኝ ነው ብለው ያምናሉ። ኢሳያስ አፈወርቂ ከዓመታት በፊት እውነት ለሚል መጽሔት በሰጠው ቃለ መጠይቅ ከአማራው በስተቀር ስለ ኢትዮጵያ አንድነት የሚጨነቅ የለም በሚል ይህ ታሪካዊ ውሸቱን አሰምቶ ነበር። የትግራይ የፊውዳል ረዘራዦችም ራሳቸውን ወያኔ ብለው ብቅ ሲሉ ይህንኑ ሐሰት በማቀንቀን ትግላችን ጸረ አማራ ነው ብለው ብቅ ማለታቸው ዛሬ ሰባት ነጋ የተባለው ሙያተኛ ዋሽሆን ይክድ ቢሞክርም የምናስታውሰው ነው። የሻቢያን ስህተት ህዝብ በባድመ ግልጽ አድርጎታል። የዘረኞቹ ጽንፈኛ አቋማቸው ሃይማኖታዊ ይዘት ካለውም ይህ ዘመቻቸው በክርስትና ሃይማኖትም ተዋህዶ ላይ መሆኑ የሚታይም ሆኗል። አማራና ክርስቲያንን በሜንጫ ያሉን የሹሞቹ የክብር እንግዶችን ያስታውሷል። ከሞቱ መቶ ዓመታት ባለፋቸው አጼዎች ላይ የሚነዛው ሐሰትና እየተከለሰ በመቅረብ ላይ ያለው ታሪክ ተብዬም ቅጥፈት የተነጣጠረው በኢትዮጵያ ላይ ነው። ኢትዮጵያዊነትን ፍልስፍሱን ለማውጣት ወያኔ በባዳንና ሻቢያ ድጋፍ ለስልጣን ሲበቃ በቅድሚያ ህዝቡን ከፋፍሎ በተለይም አማራውን ማደባየት ነበር ዋና ተልእኮው። ኢህዴን በአዴን የተባለውን መጋዣ ተጠቅሞ የፈጸመው ወንጀል ሁሉም ያውቀዋል። ይህን የክፍፍል ሴራ ህዝብ በታሶ ጸሎት በጎንደር ታሪካዊ ሰልፍ ደማቸው ደማችን ነው በሚል የሁሉንም ኢትዮጵያዊነት በማስደረገጥ ያደረገው ትግል ነው ለወያኔም ቀውስ ዋና ምክንያት የሆነው። ይህንን የህዝብ የኢትዮጵያዊ ህብረት ለመበጣጠስ ባለመቻላቸው ባዕዳን የወያኔን ስርዓት ለማዳን ያውጠነጠኑት ሴራ ሹሞቹን ለስልጣን አቅፎ ለውጥ የመጣ አስመስሎ የህዝብን ትግል ማፈን ነበር። ይህ ዛሬ ለሁላችንም ግልጽ ሆኗል። ሹሞቹን ኢትዮጵያዊና አዲስ የለውጥ ኃይል አስመስሎ ለማሻሻት ማለትም 27 ዓመታት ከወያኔ ጉያ የከረሙትን ሌላ አድርጎ ለማቅረብ ሚሊዮኖች ዶላሮች መውጣታቸው ብቻ ሳይሆን የባዕዳን ቅጥረኞች በነቂስ ለሰፍ ደግፍ ተብለው ህዝብን በሰፊው አደናግረዋል። ህዝብ የሚረሳቸው ወንጀለኞች አይደሉም። ለኢትዮጵያ የቆሙ መስለው ጸረ ኢትዮጵያ እንቅስቃሴና ዘመቻ ያደረጉትን ከይሲዎች በእርግጥም ህዝብ ጊዜ ጠብቆ ይፋረዳቸዋል። በሰበብ አስባቡ የአማራ ክልል በሚሉት የፌዴራል ጦር የሚሉትን ለማሰማራትና ህዝብን ትጥቅ ለማሰታት ሲንጠነጠን የነበረው ተግባራዊ ሊሆን ተቃርቧል ማለት ይቻላል። ዛሬም ፌዴራል የሚባለው ጦር የሀገር ሳይሆን የአንድ ብሔር ወኪል ጦር ነው። ትላንት የትግራዩ የወያኔ ነበር፣ ዛሬ ደግሞ ኦሮሞ ነኝ ባዩ ኦዴፓን ነው የሚወክለው። ትምህርቱ የዘረኞቹን ዓላማ ከግብ ለማድረስና በተለይም በአማራው ላይ ፍጅትና ማፈናቀልን ለማፈን መሆኑ ላይ ምንም ጥርጣሬ ሊኖር አይገባም። የዘረኞቹ ግብ ኢትዮጵያን ለማፍረስና ነፃ ኦሮሚያ የሚለውን የኦነግ ግብ እውን ለማድረግ ነውና አማራው ላይ ጥቃቱ በሰፊው የሚቀጥል እንጂ የሚቆም አይደለም። ህልውናውን በስልትና በቆራጥነት መከላከል ደግሞ የሚመለከተው የኢትዮጵያ ህዝብ ሁሉ ግዳጅ ነው። ወያኔ በቀደደው የዘረኛነት ቦይ ገብቶ በመፍሰስ ወያኔ ለማሸነፍ መጣሩ ከንቱ ነው። ወደምንሰማው መለስ ስንል የሀገርን እጣ ፈንታ ባይመለከት ኖሮ አስቂኝ ብለን ባለፍ ነው ነበር። መፈንቅለ መንግስት የሚባለው ማዕከላዊውን አገዛዝ ለማስወገድ የሚደረግ ወታደራዊ እርምጃ ነው። መፈንቅል በትልቅ የሹሞቹ አዲስ ግኝት ነው ብንል ማጋነን አይሆንም። በባህር ዳር መፈንቅል ያውም ጦሩን ሳይዝ ያገዛዙን ጦር በቁጥጥር ሳያስገባ ምን ሊፈይድና ምን ሊያመጣ ነው? መፈንቅል ከመባሉ ወዲያውኑ የተወሰደው እርምጃ ቀደም ያለ ዝግጅትንና ቅንብርን መጠቆሙም አልቀረም። በግልባጩ ግለሰቦቹን ለመያዝ ለማፈን ሙከራ ላይ ዘረኞቹ ተመተውስ እንደሆነ ቡራዩና ለገጣፉን አልሰማሁም የጌዴውም የተጋነነ ወሬ ነው ባዩ ሹምስ ከመቼው ወታደራዊ ልብሱን አጥልቆ ለመግለጫ በቃ። ባጭር ጊዜ ሁሉም ግልጽልጡ እንደሚወጣ ጥርጥር የለውም። እስከዚያው ግን ሹሞቹን ለስልጣን ያበቁት ባዕዳን እጅጃ ወዳጃቸውን እንደገና መጠረቁን ተያይዘውታል። የፖለቲካ እስረኞችን ለቀዋል ይላሉ። ውሸት፣ አብዛኞቹ አሁንም በእስር ላይ ናቸው። ኢኮኖሚውንም አሳደጉ ይላሉ። ህዝብ የሚቀረነው ሐሰት። ሁሉም የፖለቲካ ድርጅቶች አቀፉ ይላሉ። ይህም ሌላ ውሸት። አንድም የወያኔ ጸረ ህዝብ ህግ አልተሻረም። ደብዛቸው የጠፋ እስረኞች አሁንም አልተገኙም አልተፈቱም። የሥራቱ አጫፋሪ ሴቶች ሥልጣን አልባ በሆነ መንገድ መሾማቸው የሴቶችን መረጋገጥ አያበስርም። የሀገሪቷን ሀብት አየር መንገዱን ጭምር ለግል ይዞታ ሊያቀርቡ ነው ብለዋል። እውነት ሊዘርፉን ፈላጊዎችን ሊፈነድቁ ይገባናል ባይነን። መብራት በፈረቃ ውሃ ታስቦ ይደር፣ የኑሮ ውድነት ሰማይ፣ ድህነት በገፍ። ህዝብና ባህላን የሀገራችንን ሁኔታ በአንድ መልክ አያዩትም። ዛሬም መፈንቀል ተሞከረ በሚል አማራውን ስልጣን ስላጣ ተበሳጭቶ ተነሳ የሚለው ሸጥ ማንንም ኢትዮጵያዊ አያሳምንም። እኛም አውቀናል፣ ጉድጓድ ይዘናል ያልነው ገና ከጠዋቱ ነው። ሂደቱ ያለው ይዘት ጸረ ኢትዮጵያና በዚያም ልክ ጸረ አማራ ነው። ወያኔና ሻቢያ እንዲሁም የኦነግ አይነቶች በሞላ ለኢትዮጵያ የቆመውን ዜጋና ሀይ ሁሉ በጠላትነት ፈርጀው ሲያጠቁ የከረሙ ናቸው። ያባንም አባይ ኢትዮጵያ ትምክህተኛ አማራ ብለው ሲወጉት የከረሙት ለኢትዮጵያና ለህዝቡ አልበገር ብሎ ስለቆመ ነው። የኢህአፓ ጠላቶች የኢትዮጵያ ጠላቶች ሁሉ ናቸው። አረብ ተባለ አሜሪካ፣ ወያኔ የተባለ ሻቢያ ወይም ቀስፈኛና ባንዳ። ሲጨንቃቸው ድርጅቱን ራሱን ጸረ አማራ ሊሉ ሸንከል ደፋ ቀና የሚሉም ብቅ ብለዋል። ወደው አይስቁ ብንል ይገባናል። ሹሞቹ የህዝብን ፍላጎት ተጻረው የሽግግር ሂደት የተባለውን ለሱዳን እንጂ ለኢትዮጵያ እምቢኝ ብለው ያው የተለመደውን የወያኔ ኢህአዴግ የተጨበረበረ ምርጫ ወስነውልን ኢህአዴግን እናስቀጥላለን ብለው ዝተውብን፣ ዘረኝነትን አስፍነውና ጽንፈኞችን አሰማርተውብን ብጥብጥን ያተፈኑ ራሳቸው ናቸውና ሰላምን ቢመኟትም የሚያገኟት አይሆንም። ህዝብም አገሩን ለማዳን በሁሉም መስክ መታገልና መዋደቅ ግዴታው ነውና መታገሉ ቀጣይ እንጂ የሚያከትም አይሆንም። ነብይ ለሚሉት ሹም ይህን መንገር ድፍረት እንደማይባል ተስፋ አለን። ኢትዮጵያ ለዘላለም ትኖር። ኢህአዴግ ይውደም። ለሀገራችንና ለመብታችን ትግላችን ይቀጥሉ።
አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን ክፍል አንድ። የኮሎኔሉ ሽግግርና መዘዙ። የኢትዮጵያ ሕዝብ ስለ ጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና። ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይከተልና ምርጫ አስተውሏል። መኢሶን ደግሞ በዚህው ዋናው የደርግ ደጋፊና ውጅንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ተፈኖብን የኖርነው ግፍ ነው። ኢትዮጵያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተጠቀሰ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸው። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲ ሊገደብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ዳጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ፍራት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፈውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብዬውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብዬውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት፣ የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጭት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ ሆኔ ነኝ። የምን ሁሉን አቀፈ ሽግግር ይደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳይማከርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢሃፋና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈልገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን፣ በሌላ በኩል ደግሞ ኢሃፋን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢሃፋ በነበሯቸው አቋሞች ተለያይተዋል። ወታደራዊ አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት መኢሶንና ኢህአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢህአፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢህአፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመጣም። ክፍል 2 በጥርህ ጎራ ይሐፋ ሊገባ መታሰብም የለበትም። ይሐፋ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናምነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም ያጤውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚፈጸተው አይደለም። ያጤው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመጣ ኢሕአፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢሕአፓ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢሕአፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም ወያኔ ቱጥ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢሕአፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢሕአፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢሕአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ቡድኖች አላግባብ ሲከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢሕአፓ በነበረው አቅም ሱዳንን ተጋጥሮ መሬት አላስቆርጥ አለ እንጂ የሀገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ መደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ኢሕአፓ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱ አከበሩ እንጂ ወዘተ ለፈፋ የሚያዋጣ አይሆንም። ወደቅም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ይሃፋን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የይሃፋ ፈኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከመአለት ሊያልፋል ቻለም። ይሃፋ አንድና አንድ ብቻ መሆኑን ያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በይሃፋ ስም ጋብዞ ከድርጅቱ ከወጣ 10 አመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያቆና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፋት መስለው ሊያስተራጩ ሞከረው ባጭሩ ተቀሽቷል። ይሃፋ ከዚህ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እንቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማንደም ኮባንዲራውን ይዞ እንደመጣ በጋድ ታይቷል። ለምን አማርኛ ተነገረ ከመአለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ፀረ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመታጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢህአፓን ድገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መሳተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻቸውን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህ መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊ ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብሻው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሯቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢህአፓና ሌሎችም የፖለቲካ ፈኞች ከእስር ሳይለቀቁ። ሚኒሶታ ተደምርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳት ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩስ ይንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀል ለውጥ ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። የአጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስርነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስርነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስርነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግ ፋሽስታዊ አገዛዝ ያመጣው የስርነቀሉ ትግል ሳይሆን የስርነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚተገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ የንተጻሮና የራሱን የቧልት ሽግግር አካሂዶ ባምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስርነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚተገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚህ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ተገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንቆጣቆጥ በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስርነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አልኩኝ ነገር ከተባለ የሹሙ ድርጅት ወያኔ ያደግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቁልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስርነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ስርነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰ ገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግስ አንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስርነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ፍንተና ህዝብን ማሳሳትና ስርነቀለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስሽም አንድም በጸረ ሀብታነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያስተማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቦት ይታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቀናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያስተምርብን መነሳቱ በዚህ የሚረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቀላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰድ ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን የሀፓን በኮሚኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ጥራት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። የሀፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ጥራዝ ነጥቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ያፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባኒያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ያፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው ስር ነቀል እርምጃ ካልወሰድንበት ያንሰራራል፣ ግፍና በደል ይቀጥላል፣ በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጻችን ተጠናክሮ ይቀጥላል።